የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። ከአሜሪካ ድምጽ ራዲዮ ዋሽንግተን ዲሲ የሚተላለፈው ዕለታዊ የጋቢና መሰናዷችን ጀመረ። ዛሬ ዕለቱ ሰኞ ሰኔ 21 2013 ዓ.ም ምረት የዕለቱ አስተናጋጃችሁ ደግሞ ስመኝሽ የቆየ ነኝ። ከዕለቱ አቀናባሪያችን ኤልያስ አስማረ ጋር በመሆን ለምሽቱ ያዘጋጀናቸውን ዝግጅቶች ለእናንተ እናደርሳለን። በቅድሚያ ጥቂቶቹን እናሰማችሁ።
ሶሻል ሚዲያ ላይ ያለችው ኢትዮጵያ በጣም አስፈሪ ነች። ሰው ወደ ክፍለ ሀገር ሲሄድ ታውቂን ክላውድ ውስጥ የሚከሰተው በጣም መጥፎ ነገሮች አሉ። እውነታው ግን ያ አይደለም።
ቁጭ ብለህ ማየት አትችልም። ቁጭ ብለህ ለውጥ አታመጣም። ስለዚህ መጓዝ ነው ያለብህ።
በኢትዮጵያ የተለያዩ አካባቢዎች የተፈጠሩ ግጭቶችን ለማብረድና ሰላምን ለማበረታታት ወጣቶች ትልቅ ሚና አላቸው። ቀደም ሲል የሰማችኋቸው በዚህ በጎ ስራ ከተሰማሩ በጎ ፈቃደኛ ወጣቶች መካከል የሆኑትን የሰላም ተጓዦች ነው። በምሽቱ ሰፋ ያለ ጊዜ ሰጥተን እናናግራቸዋለን። መስማት የተሳናቸው ሰዎች በቀዶ ጥገና አማካኝነት የማዳመጫ መርጃ መሳሪያዎችን በመግጠም መስማት እንዲችሉ የሚያደርግ ቴክኖሎጂ የሚያስቃኝ ዘገባም ይኖረናል። ሰላም ጤና ይስጥልኝ፣ እንደምን አምሽታችኋል። ምሽቱን ከኛ ጋር ካሳለፋችሁ ሌሎች አጠር ያሉ የዓለም ዜናዎችና ልዩ ልዩ ጥንቅሮችንም አሰናድተናል። ሰዓት እንደፈቀደም ጣም ያላቸው ሙዚቃዎችን ጋብዛችኋለን። አሁን በቅድሚያ ከዓለም ዙሪያ ያሰባሰብናቸውን ወሬዎች ልታሰማን ኤደን ገረመው ተዘጋጅታ እየጠበቀችን ነው። ወደ ኤደን።
አመሰግናለሁ ስመኝሽ። አድማጮች በድጋሚ እንደምን አምሽታችኋል። የማዕከላዊ ሶማሊያ የደህንነት ባለስልጣናት በመደግ ክልል ከደረሰው የመሳሪያ ጥቃት በኋላ ቢያንስ 30 ሰዎች ህይወታቸው ማለፉን አስታወቁ። የአካባቢው ባለስልጣናት ለአሜሪካ ድምጽ እንደገለጹት ከሆነ በአካባቢው በሁለቱ በኩል በነበረው የተኩስ ልውውጥ ሲቪል ሰዎችን ጨምሮ 30 ሰዎች ህይወታቸው ማለፉን ገልጸዋል። ለመገናኛ ብዙሃን መረጃ ለመስጠት ፈቃድ የሌላቸውና ስማቸው እንዳይጠቀስ የፈለጉ የአካባቢው ባለስልጣን ጥቃቱ የተጀመረው ታጣቂዎች ለከተማው ቅርብ በሆነው ካምፕ አቅራቢያ በመኪና ላይ ባጠመዱት ፈንጂ አማካኝነት ነው ያሉ ሲሆን የጋልሙደግ የመረጃ ሚኒስትር አህመድ ሽሬ ፋላግል ለአሜሪካ ድምጽ የሶማሊኛው ክፍል የክልሉ ኃይል ጥቃቱን በመመከት የህይወት መጥፋትን ታድጓል ብለዋል። ፋላግል አክለውም 3 ወታደሮች ህይወታቸውን ሲያጡ ሌሎች 7 ደግሞ መጎዳታቸውን ገልጸዋል። በተጨማሪም ሚኒስትሩ ዝርዝሩን ባያብራሩም 100 ታጣቂዎች ሲሞቱ ሌሎች ብዙዎች ከነ ህይወታቸው አልተመለሱም ብለዋል። እሁድ ዕለት ለደረሰው ጥቃት አልሻባብ ኃላፊነቱን የወሰደ ሲሆን 34 የሚሆኑ የጸጥታ ኃይሎችን መግደሉን ተናግሯል። ከካልጋዮ ደቡብ ምስራቅ በ200 ኪሎ ሜትር ርቀት ላይ የምትገኘው ዊሲል አልሻባብ የተቆጣጠራት ሲሆን በሚያዝያ ወር ላይም ባልታወቀ ምክንያት የመንግስት ኃይሎች የቤድዌንን ለቀው ከወጡ በኋላ ቡድኑ ይዟታል። በዊሲል ከተማ ከደረሰው ጥቃት 2 ሰዓታት በኋላም የክልሉ ባለስልጣናት በአልሻባብ ቡድን አባልነትና በሽብር ተኝነት የተከሰሱ 21 ሰዎች ላይ እርምጃ መውሰዳቸውን የክልሉ የፖሊስ ኃይል ኮሎኔል ሙሚን አብዲ ሺሬ ለመገናኛ ብዙሃን ተናግረዋል። በደቡብ አፍሪካ የኮቪድ-19 ወረርሽኝ እጅግ አገረሸ። የጤና ባለስልጣናቱ በትላንትናው ዕለት ብቻ 15,000 ሰዎች ላይ ቫይረሱ መገኘቱንና 122 ሞቶች መመዝገቡን አስታውቀዋል። ፕሬዝዳንት ሲሪል ራማፎሳ ዴልታ የተሰኘው የቫይረሱ ዝርያ ከማገርሸቱ ጀርባ ያለ ምክንያት ነው ሲሉ ትላንት እሁድ ምሽት አስታውቋል። አዲስ በወጣ የቁጥጥር ደንብ መሰረትም የቀብር ስነ ስርዓት ካልሆነ በስተቀር ማንኛቸውም ማህበራዊ መሰባሰቦች የታገዱ ሲሆን የቀብር ስነ ስርዓቱም በ50 ሰዎች ብቻ እንዲፈጸም ተወስኗል። በተጨማሪም የአልኮል መጠጦች ሽያጭ የታገደ ሲሆን የሰዓት እላፊ ደንቡም ተራዝሟል። ዩናይትድ ስቴትስ በሰሜናዊ ሶሪያ በኢራቅ ድንበር ላይ ባደረገችው ጥቃት በኢራን የሚደገፉ 5 የሚሊሻ ወታደሮችን መግደሏን ሰኞ ዕለት የወጣው ዘዋር ሞኒተር አስታወቀ። መቀመጫቸውን በብሪታንያ ያደረጉ የሶሪያ የሰብአዊ መብት ታዛቢ የዩናይትድ ስቴትስ ተዋጊ አውሮፕላኖች ቢያንስ 5 በኢራን የሚደገፉ የኢራቅ ሚሊሻዎች ሲሞቱ ሌሎች ብዙዎች ተጎድተዋል ሲሉ አስታውቋል። ሶሪያ ውስጥ ከሚገኙ ምንጮች መረጃውን የሚያሰባስበው ዘዋር ሞኒተር በጥቃቱ ወታደራዊ ቦታዎች ኢላማ መደረጋቸውንም አስታውቋል። አድማጮች ለሰኞ ምሽት ያስኩላችሁን አጫጭር ዜናዎች እዚህ ላይ ጨረስኩኝ። ከቀሪ የጋቢና ቪኦኤ መሰናዶች ጋር ታመሹ ዘንድ ጋብዛለሁ። ኤደን ገረመው ከዋሽንግተን ዲሲ።
ጋቢና ቪኦኤ ኤደንን ለዜናው እናመሰግናለን። አድማጮች እየሰማችሁት ያላችሁት ጋቢና ቪኦኤ ያዲሱ ትውልድ ድምጽ ነው። ፕሮግራሞቻችንን ከመደበኛዎቹ የአሜሪካ ድምጽ ራዲዮ ሞገድ መገናኛዎች በተጨማሪ በበይነ መረብ ገጻችን ላይ መስማት ትችላላችሁ። አስተያየቶቻችሁን በፌስቡክ ገጻችን @ቪኦኤ አማሪክ ወይም የስልክ ቁጥራችንን +1 202 227 6379 በመጠቀም ዋትስአፕ ላይ አድርሱን። አሁን ወደ ቀዳሚው ዝግጅታችን እንለፍ። በተለያዩ ስፍራዎች ግጭቶችን ባስተናገደችው ኢትዮጵያ የሰላም እጦት የብዙሃን አንገብጋቢ ችግር ነው። ይህን የተረዱ ወጣቶች ለሀገሪቱ ሰላምና መረጋጋት ይበጃሉ የሚባሉ በጎ ተግባራትንና አስተማሪ መርሃ ግብሮችን እያከናወኑ ይገኛሉ። ከነዚህ መካከል ልንጠቅሳቸው የምንችላቸው ወጣቶች ጋር ዛሬ ዘለግ ያለ ውይይት እናደርጋለን። በኢትዮጵያ የተለያዩ ስፍራዎች በእግርና በመኪና በመዞር በመቶዎች ኪሎ ሜትሮች የሚለካ ጎዳናዎችን በማቆራረጥ ከአጋሮቻቸው ጋር በመሆን ስለ ሰላም የሰበኩ የሰላም ተጓዦች ናቸው የዛሬ ምሽት እንግዶቻችን። ቆይታቸውን ያደረጉት ከሀብታሙ ስዩም ጋር ነው። በቅድሚያ ራሳቸውን ያስተዋውቃሉ።
እሺ፣ እኔ ዮናስ ቦስኮ እባላለሁ። የሰላም ተጓዦች ተባባሪዎች አንዱ ነኝ። በዋናነት የሚያስተባብሩት የኢትዮጵያ ካቶሊካዊት ቤተክርስቲያን እና እኛ በመሆን በጋራ ነው የምንሰራው።
ሶዳና ሸቱ እባላለሁ። በዚህ ጉዞ አባል ተጓዥ ነኝ።
ሁለታችሁንም በእጅጉ አመሰግናለሁ። እንግዲህ ከሰሞኑ እናንተ ከአጋሮቻችሁ ጋር በመሆን የሰላም ጉዞ ማድረጋችሁን ሰምተናል። ጉዞው ምን ያክል ርቀትን ያካለለ ነው? ጉዞውን ለማድረግ የፈለጋችሁበት ልዩ ምክንያትስ ምንድን ነው ከሚለውን ጀምር።
ጉዞው የሚያካልለው ከየመጀመሪያ ዙር ጉዞን ያደረግ ነው። ያንን ጉዞ የተደረገው ከሚያዝያ 2 ከአዲስ አበባ በመጀመር አባይ በረሃ፣ ደብረ ማርቆስ፣ ጎንደር፣ ደሴና ባህር ዳርን ጨምሮ ዞረን በአፋር ክልል ነው ተመልሰን ወደ አዲስ አበባ የመጣ ነው። ጉዞ በእግርና በመኪና የታጀበ ነው። ዋናው የጉዞ ዓላማ ጉዞን ለማድረግ የተፈለገበት ምክንያት አልፎ አልፎ የሚከሰተውን በሃይማኖት፣ በዘር አልፎ አልፎን ደግሞ በፖለቲካ አስተሳሰብ ሰው ሰውን እየገደለ ከቀዬው እያባረረ ስለሆነ ይህንን ነገር ለማስቆም ነው ጉዞ ያስፈለገበት ምክንያት። ይህንን ጉዞ በማሰብ ከኛ ከወጣቶች ቢመጣም ትልቁን ሚና እየተጫወተ ያለችው ምክንያቱም ሁሉም ተሳታፊዎች ከተለያዩ ሃይማኖትና የተውጣጡ ሲሆን ይህንን በማስተባበር ደግሞ ትልቁን ስራ እየሰራች ያለችው ከኛ ጋር የኢትዮጵያ ካቶሊካዊት ቤተክርስቲያን ነች።
ረጅም ርቀትን ያካልላችሁ በዚህ የሰላም ጉዞ ውስጥ በርካታ ሰዎችን ያገኛችሁም ይመስለኛል። በየደረሳችሁበት ስፍራ ካገኛችኋቸው ሌሎች ኢትዮጵያን ጋር በምን በምን ጉዳዮች ላይ ተጨዋወታችሁ? ምን አይነት መልእክቶችንስ ተለዋወጣችሁ?
ያው እንዳልከው ረጅም ጉዞ ነው ያደረግነው። ጉዞ አድካሚ ነበር። ብዙ ነገሮች ይሆናል። ብዙ ሰዎችንም ማግኘታናል። ሄድንበት ባረፍንበት ቦታ የሰላም ባንዲራ እየሰጠንና በየሀገሪቱ ስለ ሰላም እንዲሰሩ ከንቲባዎችንም ሌሎች የመንግስት አካላትንም የሰላም ባንዲራ እየሰጠን በሰላም ዙሪያ በደንብ እንዲሰሩ እያደረግን ነው ያለፍነው።
እኛ በዋናነት ተደራሽ እያደረግን የተጓዝ ነው የማህበረሰቡን ክፍል ነው። በዚህ ጉዞ ሴት ስንነሳ በጣም የተለያዩ ኮሜንቶች ነበሩ። እንዴት በዚህ ጊዜ ትጓዛላችሁ የሚል እና በእግርም የታጀበ ስለሆነ አስፈሪ የሆኑ የሶሻል ሚዲያ ላይ የምናያቸው በጣም አስፈሪ የሆኑ ነገሮችን ነበር። ያንን ኃላፊነት ወስደን የተጓዝ ነው። ብሄርንባቸው ገጠርም ከተማም ማህበረሰቡንም ኖር ማለታች ያለውም የኢትዮጵያ ሕዝብ ያገኘ ነው። በጥሩ አቀባበል ነው ከገበሬው ጀምሮ ከወጣቱ ድረስ ምንም ችግር ሳይገጥመን በሪያሊቲ ደረጃ የምናገኘው ሰው ሁሉም ሰው መጨረሻ ላይ የደረስነው ግንዛቤ ሰላምን እንደሚፈልግ ሁሉም ሰው ደግሞ የሰላም ነገር ውስጥ እንዳለ ነው የተገነዘብነው። አንዳንድ አልፎ አልፎ ነገር የሚከሰቱ ነገሮችን ቢኖር በተፈጥሮ ግን በኢትዮጵያዊ ማንነት በእያንዳንዱ በኦሮሚያም ክልል በአማራም ክልል ያገኘ ነው ኖርማል የሚገኘው ትክክለኛው ሰው የሚባለው ሰዎች ወይም ደግሞ ታች ያለው የማህበረሰብ ክፍል ምንም ቻሌንጅ ሳያደርገን መልእክታችንን ተቀብሎ በሐሳቦች ተለዋውጠናል። እነሱም ጋር የሰላም ፍላጎት አለ። በዚህ ዙሪያ ሰፊ ውይይት ነበር የነበረን እና ማህበረሰቡ ሸጋቦነ መንገር ነው ተቀበለ።
ካነሳው አይቀር ዮናስ በርካታ ኪሎ ሜትሮችን በእግር ማቆራረጥ የአካልም ሆነ የመንፈስ ፈተና ውስጥ የሚከት ይመስለኛል። አንተና አጋሮችህ በዚህ የሰላም ጉዞ ውስጥ ምን አይነት ፈታኝ ነገሮች ገጠሟችሁ?
በጉዞ ያው ፈታኙ ነገር የምርት የነበረው መጀመሪያ ላይ ጉዞውን ስናስብ የነበረው በሳይኮሎጂ የመዘጋጀት በፊዚካልና በሳይኮሎጂ የመዘጋጀት ዝግጅት ነበር። ምክንያቱም ሁላችንም እንደምናውቀው ኢትዮጵያ ሶሻል ሚዲያ ላይ ያለችው ኢትዮጵያ በጣም አስፈሪ ነች። ሰው ወደ ክፍለ ሀገር ሲሄድ ሰው ጭንቅላት ውስጥ የሚከሰተው በጣም መጥፎ ነገሮች አሉ። እውነታው ግን ያ አይደለም። ስለዚህ ይሄን የምንልህ ከባድ ያጋጠመን ነገር የለም። ያው በምንሄድበት መንገድ ድካም አለ። ጉዞ ስለሆነ አድካሚ ነገሮች አሉ። ያው ጠዋት ተነስቶ ረጅም ኪሎ ሜትር ሴቶችም ወንዶችም ስለሆነ ነው ተጓዝ ነው። ትንሽ የመድከም ባሰብናቸው ደረጃዎች ላለመሄድ ምናምን አልፎ አልፎ የሚጠቃቀን ምክንያቶች እንጂ ከዛ በዘለለ ይሄ ነው የምንለው ከባድ ቻሌንጅ አልገጠመንም።
ሶሊያና ወደ አንቺ ልምጣና ሴት ልጅ እንደዚህ ላለ ረጅም መንገድ ስትነሳሳ ከቤተሰብም ሊጀምር ይችላል ወይም በአጠቃላይ ከማህበረሰቡ አንዳንድ አሉታዊ የሆኑ አስተያየቶችና ጥቆማዎች ሊመጡ ይችላሉ። እንደዛ ያሉ ነገሮች ገጥመዋቸው ያውቃል? አንቺና ሌሎች ሴቶች እንዴት ሳደርጋችሁ ተወጣችሁ ወደዚህ ረጅም ጉዞ ለመግባት ወሰናችሁ?
ያው የሌሎችንም ትንባልንም እኔ በበኩል ያው እንደዚህ አይነት ነገሮች ተፈጥረውብኝ ነበር። ግን እንዳንድ ዜጋ እና ደግሞ እንዳንድ ወጣት ሆነ ስታስበው ጾታ የሚገድብ ነገር አይደለም። ሀገር ላይ የሚደረገው ነገር፣ የሚወራው ነገር፣ የሚሆነው ነገር ይሄን ሁሉ እንድታስብ አያደርግም። በጾታ እንድትገደብ በአቅም ህንትን የምትል አያደርግም። እና ቁጭ ብለህ ማየት አችልም፣ ቁጭ ብለህ ለውጥ አታመጣም። ስለዚህ መጓዝ ነው ያለብን። እና በዙሪያ ያሉትን ሰዎች ለማሳመን ብቻም ብለህ ሳይሆን ትክክለኛውን ነገር ነግረህ አስረድቼ ነው ይሄን ጉዞ ያደረግኩት እንጂ ብዙ ወደኋላ ሊያስቀሩ የሚችሉ ጫናዎች ነበሩ፣ በሴትነቴ ማለት ነው። ግን አድርጌዋለሁ። ማንም ሰው ማድረግ ይችላል። ይሄ የሚገድበን ነገር አይደለም።
ይሄ መንገድ አድካሚ ቢሆንም አዳዲስ ነገሮች የምታውቁበት፣ ቀድሞ የነበራችሁን እይታ በመልካም የለወጡ ክስተቶችንም የምታስተናግዱበት ይሆናል ብዬ ገምታለሁ። ከልባችሁ የቀሩ ገጠመኞችን ማነሳሳት እንችል ይሆን? ዮናስ፣ ከአንተ እንጀምር።
በአጠቃላይ ጉዞ የተጀመረው ሚያዝያ 2 ነው፣ በአዲስ አበባ እንደነገርኩ። በዛ ላይ ከሁሉም ሃይማኖት የተወጣጡ ሃይማኖት አባቶችን ጋብዘን በብሔራዊ ቲያትር ነበረ መክፈቻውን ያደረግነው። በዛ ላይ የነበሩት የሞቲቬሽን ስፒቾች ለመንገድ አነሳስተውናል። ግን የሚያሳዝነን እና ደግሞ ከባድ የምንለው ገጠመኝ በሄድንባቸው አንዳንድ ቦታዎች የተቃጠሉ ቤቶች አይተናል። የአንዳንድ ኢትዮጵያዊ እዛ ጋር ያሉት ገበሬ፣ ምክንያቱም አንደኛው ሰው ከኛ ጋር ተጉዞ ነበር። እሱ ያው ለጉዞ ብሎ ሳይሆን ከኛ ጋር ወይ የሕክምና ጣቢያ ፈልጎ ነበር። እግረ መንገዳችንን የተገናኘ ነው። ያ ሰው እንግዲህ ምንም በማያውቀውና ግን ምስኪን አራሽ ሆኖ ነው በማያውቀው ግርግር እግሩን በጥይት የተመታው። ለዚህ ረዥም ኪሎ ሜትር ከኛ ጋር በእግር ተጉዞ ነበረ። ስለዚህ ሁላችንም አይምሮ ውስጥ የተፈጠረው ምንድን ነው፣ የረባ እንኳን ሰው ተመቶ ተጎድቶ እንኳን መታከሚያ በሌለበት በቅርብ መታከሚያ በሌለበት ቦታ ላይ ነው ታኮስን እየተጋደልን ያለ ነው። ያ ነገር ከልብ የሚያሳዝን ነገር ነው። ከዛ በተረፈ ግን በኛ በግል እያንዳንዱን ያረፍ ነው ሁሉም ነገር ለተጓዦች የሚያስፈልገውን ነገሮች ሁሉ ስንሄድ እያረፍ ነው። ደሴ ሀገረ ስብከት በካቶሊክ ሀገረ ስብከት እያንዳንዷን ምግቡን እንዳለ የነበሩብንን እስከ ማረፊያ ከመኝታ ጀምሮ እነሱ አሬንጅ አድርገውት ስለነበረ ይሄን ያህል አሳዛኝ ከዚህ ከነገርኩ ውጪ በግላችን ይሄ የሚያሳዝን ነገር ነው የገጠመን። ቢሆንም ግን በግል እንደኛ ግን የጎደለን ነገር የለም። ግን ያስከፋን ነገር እቺ ነች ማለት ነው።
ሶሊያና፣ አንቺ ከልብሽ የቀረ ገጠመኝ አለሽ ወይ? በተለይ ከሴቶች ጋርም የተገናኘ ሊሆን ይችላል። በመንገድሽ የብዙ ሴቶችን አኗኗርና የተለያየ የህይወት ቀለም ለማየት እድሉን እንደምታገኝ በመገመት ነው ይህን ጥያቄ የምጠይቅሽ። ምን ከልብሽ የቀረ ገጠመኝ አለ?
ገጠመኝ የሚባለው አላውቅም፣ ግን አፋር አካባቢ የሚሰሩ ቤቶች አሉና እነዛም ቤቶች የሚሰሯቸው ሴቶች ናቸው። ያ ነገር በጣም ነው የሚገርመኝ። የሴት ልጅ ጥንካሬ ያሳየኝ ነገር ነው። ሌላ ጉዞ በምናደርግበት ጊዜ የሆነ አካባቢ ላይ ጸብ ያለበት ቦታ ነው እና የሀገር መከላከያ ሰራዊቶች ስራቸው እንዴት እየሰሩ እንደሆነ እየተገነዘብንበት ነው እና ሳይነግሩን አብረውን ነበር የተጓዙት። ያን ቦታ ለማለፍ እየጠበቁን ነበር እና ይህን አላወቅንም። ልክ ያን ቦታ ተሻግረን ከጨረስን በኋላ ነው ለምን እንደመጡ አብረውን የገባን እና ይሄ ነገር ልብ ውስጥ የሚቀር ነገር ነው። እንደዚህ ነው።
አመሰግናለሁ። ዮናስና ሶሊያና፣ ከመለየታችን በፊት አጋሮቻችሁ ጋር ሆናችሁ ቀድማችሁ በነገራችሁን መልኩ የሰላምን አስፈላጊነት ለኢትዮጵያን ሰብካችኋል። በመጪ ዓመታት ልታደርጓቸው ያቀዳችኋቸው ለህዝብ ጥቅም የሚውሉ እቅዶች አሏችሁ ይሆን?
የመጀመሪያ ጉዞ እንዳልንህ እንግዲህ አንተም እኛም ሁሉም የኢትዮጵያ ኢትዮጵያ እንደሚያውቀው ሀገራችን ተሄዳ የምታልቅ አይደለችም። በአንድ ጉዞም ስለ ሰላም ሰብከናል ብለን አናምንም። ጅማሬ የጀመር ነው። አላማውን ለማሳወቅ ያህል እኛ ከሁሉም ሃይማኖት የተወጣጣን የምንም የፖለቲካ አባልም የድርጅትም ደጋፊ ሳንሆን ነው ይህን ጉዞ የምናደርገው። በቀጣይ በሁሉም ኢትዮጵያ መዳረሻ በማድረግ በአራቱም የሀገራችን ክልል የሰላምን ባንዲራ ይዘን እንጓዛለን። አላማችንም ደግሞ ልናሳውቅ የምንፈልገው ነገር ህጻናት፣ ሴቶች እና አቅመ ደካሞች ምንም በማያውቁበት ችግር ውስጥ ለጎዳና አልፎም ደግሞ ሴቶች ለተለያዩ ችግሮች እየተዳረጉ ስለሆነ ይህ ነገር እስከሚቆም ድረስ እንደ አንድ ኢትዮጵያዊ እንጓዛለን፣ እንቀጥላለን። ማንኛውም ኢትዮጵያዊ የሆነ ሰው ከኛ ጋር በጸሎቱም በጉዞም መሳተፍ ይችላል። መጨረሻ ላይ ግን የጉዞ ከፍተኛ አድካሚና ከፍተኛ ወጪ የሚፈጅ ነበረ። ትልቁን ድርሻ እየተወጣችልን ያለችው የካቶሊክ ቤተክርስቲያን በጣም እናመሰግናለን። በሁለተኛ ዙር ለረዥም ጊዜያት የሚፈጅ የእግር ጉዞ እና የመኪና ጉዞ ለማድረግ በዝግጅት ላይ ነን።
ሶሊያና፣ ለወደፊቱ በሚኖርሽ እንቅስቃሴ ውስጥ ልታስቢባቸው ወይንም ደግሞ ልትሰሪባቸው የምትፈልጊያቸውን ሀሳቦችስ አግኝተሽ ይሆን ከዚህ ጉዞ?
አዎ፣ አንደኛ ነገር እንደ ወጣት ይህን ያህል አሁን ሀገሬን እንደማላቃት ነው የተረዳሁት። እንደዚህ አይነት ጉዞ አድርጌ አላውቅም። ሁሉም ኢትዮጵያዊ እየዞረ ሀገሩን ጋር በብዙ ነገር ተጠቃሚ እንደሚሆን ተረድቻለሁ። ኢትዮጵያዊ ነኝ ስትል ኢትዮጵያ ምንድን ነች ስትባል ስለ እሷ በሙሉ ልብ መናገር አለብን። ጉዞዋችን ይቀጥላል። አሁንም ሌላ የሀገሬን ክፍል ማህበረሰብ፣ አኗኗር ቦታዎችንም በሰላም ጉዞ ምክንያት አያለሁ እናያለን ብለን እናስባለን። መጓዝ የሚፈልግ ሰውም ካለ ይሄ ነጻ እድል ነው። ምንም ብትሆን ሰው በመሆን ብቻ ልትጓዝበት የምችለው የተፈጠረልህ እድል ነው። በዚ አጋጣሚ የካቶሊክ ቤተክርስቲያንን በጣም ማመስገን እፈልጋለሁ እና ይህ ጉዞ ምንም አይነት ሃይማኖትንም ዘርንም የማይጠይቅ ነጻ እድል ነው እና እንደኔ ወጣት የሆኑ ሰዎች ታዳጊዎችም ይህን ነገር ተካፋይ ቢሆኑ ጊዜ
ዮናስ ቦስኮ እና ሶሊያና እሸቱ ከአጋሮቻችሁ ጋር በመሆን በቅርቡ ስላደረጋችሁት የሰላም ጉዞ ስላጫወታችሁን በእጅጉ አመሰግናለሁ። በቀሪ ዘመናችሁ መልካም ነገር እንዲገጥማችሁ እመኛለሁ። መልካም ምሽት ይሁንላችሁ።
እሺ፣ መልካም ምሽት። ሰላም ደ
ወጣቶቹ ሰላምን ለመስበክ እያደረጉት ያለው እንቅስቃሴ የሚበረታታ ነው። ከሀብታሙ ጋር ለነበራቸው ቆይታ እናመሰግናለን። እየተከታተላችሁት ያላችሁት ጋቢና ቪኦኤ ነው። ቀጣዩ መሰናዷችን መስማት ለተሳናቸው ሰዎች መልካም ዜና የሆነ ቴክኖሎጂ ያስተዋውቀናል። መስማት መሳን በማንኛውም እድሜ ላይ ሊያጋጥም የሚችል የጉዳት አይነት ነው። በዓለም ዙሪያም በሚሊዮኖች የሚቆጠሩ ሰዎች በየጊዜው በተለያዩ ምክንያቶች ጆሮአቸው መስማት ያቆማል። የዓለም የጤና ድርጅትም በጎርጎሮሳውኑ 2050 ላይ ማለትም ከ29 ዓመት በኋላ 2.5 ቢሊዮን ሰዎች መስማት ይሳናቸዋል ሲል ተንብዮአል። ይህ አይነት ችግር ሲያጋጥም ታዲያ አፍሪካ ውስጥ በቀዶ ጥገናና በማዳመጫ መሳሪያዎች አጋዥነት ሰዎች በድጋሚ ድምጽ መስማት እንዲችሉ ማድረግ እየተቻለ ነው። በናይጄሪያ ለመጀመሪያ ጊዜ ለ3ና ለ6 ዓመት መስማት የተሳናቸው ህጻናት በቀዶ ጥገና አማካኝነት አጋዥ መሳሪያዎች ተገጥመውላቸዋል ይለናል በናይጄሪያ የሚገኘው ዘጋቢያችን ባርካ ባሽር ያደረሰን ዘገባ። ቀጥሎ ይቀርባል። ቱስታመቱ ብራይተስት ፓንማም የተቀቀለውን እንቁላል በማንኪያ እየመታ ይጫወታል። ልክ በሱ ድሜ እንዳሉ ሌሎች ህጻናት አዳዲስ ድምጾችን መስማት ያስደስተዋል። ሆኖም ከሌሎች ህጻናት የሚለየው እድሜ ለካክሊየር የቀዶ ጥገና መስማት የጀመረው በቅርቡ መሆኑ ነው። የህፃኑ አባት በግንቦት መጀመሪያ ላይ ለልጁ በተደረገው ቀዶ ጥገና ደስተኛ መሆኑን ይገልጻል።
ልጃችን ቀዶ ጥገናውን በማድረጉ በጣም ደስተኛ ነን። ደግሞ ካሁኑ መሻሻል አይተናል። እየዳነ ይመስላል። የማይሰማው ጆሮ መዳኑ ለኛ ትልቅ ፎይታ ነው።
ብራይተስት በአሚኑ ካኖ የመማሪያ ሆስፒታል የጆሮ ቀዶ ጥገና የተደረገለት የመጀመሪያው ህመምተኛ ነው። ሁለት ከቱርክና ከጣሊያን የመጡ ዶክተሮች ቀዶ ጥገናውን የመሩት ሲሆን በሆስፒታሉ ከአንገት በላይ ህክምና ኃላፊ የሆኑት ዶክተር ሙሐመድ ጋዛሊ ሐሺምም በቀዶ ጥገናው ላይ ተሳትፈው በህክምናው ዙሪያ ትምህርት ቀስመዋል። ይህም ህክምናው በካኖ ለሚገኙ ሌሎች በሽተኞችም እንዲሰጥ ለማድረግ እንደሚረዳ ዶክተር ሐሺም ይናገራሉ።
ሁለቱ ሰዎች ከውጭ በመምጣታቸው ፈጣሪን እናመሰግናለን። ቀዶ ጥገናውን አድርገን ለመስማት የሚያግዘው መሳሪያ በተሳካ ሁኔታ እንዲገጠም አድርገዋል። አንደኛው ህፃን የ6 ዓመት ልጅ ሲሆን ሌላኛው የ3 ዓመት ህፃን ነው። እናም ምንም ችግር ሳይገጥመን አከናውነነዋል። ስኬታማ ነበር።
ቀዶ ጥገናውን ባከናወኑት ዶክተሮች የተገጠመው የመስሚያ ማገዣ መሳሪያ ድምጽን ወደ ኤሌክትሪካዊ ንዝረት ይቀይራል። ሐሺም እንደሚሉት መሳሪያው ከመከፈቱ በፊት ግን ህመምተኛው ከቀዶ ጥገናው ማገገም አለበት።
በቀዶ ጥገናው ወቅት ሙከራ አድርገን እንደሚሰራ አረጋግጠናል። ሆኖም ቀዶ ጥገና የተደረገበት አካባቢ እስከሚድን ድረስ የመስሚያ መርጃ መሳሪያውን አንከፍተውም። ከዳነ በኋላ ግን እናበረዋለን።
የብራይተስት መስሚያ መርጃ መሳሪያ በቅርቡ ነው እንዲበራ የተደረገው። ሆኖም ሐሺም እንደሚሉት መሳሪያው ኖሮም ብራይተስት መሳሪያው የሚሰጠውን ድምጾችና ንዝረቶች ለመረዳት ጊዜ ያስፈልገዋል። ሙሉ ለሙሉ መስማት የተሳናቸው ወይም ለመስማት በጣም የሚቸገሩ ህጻናት በንግግራቸው ላይ ችግር ያጋጥማቸዋል።
መናገር ካልቻለ እሱንም ማስተማር ያስፈልጋል። ያ ደግሞ ተጨማሪ ስራ ነው። ልጆ የተለያየ ድምጾችን መስማት ሲጀምር ለሱ ምን ትርጉም ይሰጠዋል? ሰዎች የሚሉትን መረዳት ሲጀምር ቤተሰቦቹ በየጊዜው መረዳት አለባቸው።
የመስሚያ መርጃ መሳሪያ ተከላው ከ6 ሚሊዮን ናይራ ወይም 14600 የአሜሪካ ዶላር በላይ የሚያወጣ በመሆኑ ቀዶ ጥገናው የማህበረሰቡን መተጋገዝ እንደሚጠይቅ ሐሺም ያስረዳሉ። በዩናይትድ ስቴትስ ተመሳሳይ ቀዶ ጥገና እስከ 80000 የአሜሪካ ዶላር ሊያወጣ እንደሚችል ዲስከቨር የተሰኘ መጽሔት ግንቦት ወር ላይ ዘግቦ ነበር። የ6 ዓመት ሴት ህፃንም በተመሳሳይ የመስሚያ መርጃ መሳሪያው በሆስፒታሉ ሊገጠምላት መቻሉ ዓለምን የበለጠ ለመመርመር የሚያግዝ ኃይል እንደሆነ ባለሙያዎቹ ይናገራሉ። ጋቢና ቪኦኤ ከአሜሪካ ድምጽ ራዲዮ መተላለፉን ይቀጥላል። አሁንም ቆይታችሁ ከኛ ጋር ይሁን። አሁን ሰዓቱ የስፖርት ነው። ሀብታሙ ስዩም እንደተለመደው የሀገር ውስጥና የውጭ ሀገር ስፖርት ወሬዎችን ሰብስቦ የሚከተለውን አሰናድቷል።
ኢትዮጵያውያኑ አትሌቶች ታዬ ግርማና መሰረት እንግዱ በጣሊያን ጄሶሎ በተደረገ ዓለም አቀፍ የግማሽ ማራቶን ውድድር ላይ ባለድል ሆነዋል። የጄሶሎ ሙንላይት ግማሽ ማራቶን እየተባለ በሚጠራውና በሞቃታማ የአየር ሁኔታ ውስጥ በተደረገው ውድድር በወንዶች ታዬ ግርማ በአንድ ሰዓት ከአራት ደቂቃ 11 ሰከንዶች ውድድሩን በማጠናቀቅ ሲያሸንፍ፣ ኬንያውያኑ ዲክሰን ኒኩያንዲ እና ኤሪክ ሪዩንጉ ተከትለውት ገብተዋል። በሴቶች መሰረት እንግዱ ውድድሩን በአንድ ሰዓት ከ16 ደቂቃ 42 ሰከንዶች ስታጠናቅቅ በአራትና 8 ደቂቃዎች ገደማ ዘግይተው ተከትለዋት የገቡት ደግሞ ጣሊያናውያኑ ላውራ ቢጊቲና ሎሬታ ቢቲን ናቸው። የውድድሩ ኦፊሳላዊ ገጽ እንደሚያሳየው አሸናፊዎቹ ከ400 እስከ 200 ሺህ ዩሮ ድረስ ሽልማት ይበረከትላቸዋል። በዚህ ዓመት በህንድ ሊደረግ ታቅዶ የነበረው የክሪኬት ስፖርት የዓለም ዋንጫ ወደ ተባበሩት አረብ ኤምሬትስ እንዲዘዋወር ተወስኗል። የህንድ ክሪኬት ቦርድ ውሳኔው የተላለፈው በሀገሪቱ ውስጥ በተንሰራፋው የኮቪድ-19 ቫይረስ ምክንያት መሆኑን ዛሬ አስታውቋል። በጎርጎሳውያኑ ጥቅምትና ህዳር ወር ላይ ሊደረግ ታስቦ የነበረው ውድድር 16 ቡድኖችን አካቷል። በተጠባባቂ አዘጋጅነት ተመርጦ የነበረችው የተባበሩት አረብ ኤምሬትስ ውድድሩን ታስተናግዳለች። ዛሬ ይፋ በተደረገ የሀገሪቱ የጤና ሚኒስቴር መረጃ መሰረት ብቻ ህንድ ውስጥ 46148 አዲስ የኮቪድ ቫይረስ ተጠቂዎች ተመዝግበዋል። ህንድ በቫይረሱ ያጣቻቸው ህዝቦች ብዛት 300,730 ነው። የህንድ ክሪኬት ቡድን ከዚህ ቀደም ብሎ የሀገሪቱን ፕሪሚየር ሊግ እንዲቋረጥ አዘዋል። የተባበሩት አረብ ኤምሬትስ የባለፈው ዓመት የክሪኬት ዓለም ዋንጫንም አስተናጋጅ ነበረች። ዘገባው የሮይተርስ ነው። ሁለት የዩጋንዳ ኦሎምፒክ ቡድን አባላት የኮቪድ-19 ቫይረስ ከተገኘባቸው በኋላ የጃፓን የኦሎምፒክ አዘጋጅ ተቋም ጠበቅ ያለ ቁጥጥር በሀገሪቱ ድንበሮች ላይ እንዲደረግ ጥሪ አቅርበዋል። ዛሬ በነበረው ጋዜጣዊ መግለጫ ላይ የጃፓን ኦሎምፒክ ኮሚቴ ፕሬዚደንት ያሺሩ ያማሺታ ቫይረሱ ያለባቸው ተወዳዳሪዎች ወደ ሀገሪቱ አይመጡም ተብሎ እንደማይደመደም፣ ይሁንና በአየር ማረፊያዎች ላይ ጥብቅ ቁጥጥርን መዘርጋት ቁልፍ አማራጭ እንደሆነ ጠቁመዋል። አክለውም ቫይረሱ የተገኘባቸውን አትሌቶች ጉዳይ ለሀገሬው ባለስልጣናት ከመተው ይልቅ ተለይተው የሚቆዩበትን ሂደት በማመቻቸት ረገድ የኦሎምፒክ ኮሚቴው ጉልህ ሚና ሊጫወት እንደሚችልም ጠቁመዋል። የጃፓን ጠቅላይ ሚኒስትር ዮሺሂዴ ሱጋ ቫይረሱ እንዳይሰራጭ እየተደረጉ ያሉ ጥረቶችን ለህዝባቸው ሲያስረዱ የኦሎምፒክ ልዑካን ከህዝቡ ጋር እንዳይገናኙ ጥብቅ ትዕዛዞች መተላለፋቸውን ተናግረዋል። በብዙ መሰናክሎች የታጠረው የቶኪዮ ኦሎምፒክ ከአንድ ወር ያነሰ ጊዜ ብቻ ቀርቶታል። ዘገባው የሮይተርስ ነው።
የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ። በምሽቱ ዋና አዘጋጅ ሰለሞን አባተና በሌሎችም ባልደረቦቻችን ስም የምንሰናበታችሁ በቅንብሩ አብሮኝ የቆየው ኤልያስ አስማረና እኔም ሳስተናግዳችሁ አመሻውት ስመኝሽ የቆየንን ነገ በተመሳሳይ ሰዓት ከሌሎች ቅንብሮች ጋር እንጠብቃችኋለን። የነገ ሰው ይበለን። መልካም ምሽት።
ስራ